Alternativen.
Bildet Banden, verbündet euch.
Antirassistischer Widerstand weltweit.
ይህ የጸጋይ ድምጽ የአማርኛ ቋንቋ ዝግጅት ነው። የጸጋይ ድምጽ የአማርኛ ቋንቋ ዝግጅት በስዊዘርላንድ ዙሪክ ከተማ በራዲዮ ሎራ በ97.5 መካከለኛ ሞገድ በአማርኛ ቋንቋ በዕለተ ሐሙስ ከ15 ሰዓት እስከ 16 ሰዓት የሚያቀርበው መሰናዶ እንሆ አሁን ጀመረ። ፕሮግራሙን አሰናድቼ ማቀርብላችሁ እኔ ስርጉ ተስላሴ ሰብለ ህይወት ነኝ። ከጭምቷ ስዊዘርላንድ አብራችሁኝ ትሆኑ ዘንድ በታላቅ ትህትና ጠይቃለሁ። ለመሆኑ የኔ ክብሮች አድማጮቼ፣ የአገሬ ልጆች እንዴት ሰነበታችሁ? ደህና ናችሁ ወይ? እንደምን አላችሁ? ልዕልቴ፣ ንግስቴ፣ እመቤቴ፣ ናፍቆቴ፣ ስስቴ ኢትዮጵያስ እንዴት ሰነበትሽ? እንደምነሽ? እንዴት እየሆንሽ ነው? ሁላችሁ እንደምን ናችሁ? ደህና ናችሁ ወይ? ተስፋ ይራራል፣ ተስፋ ያጽናናል፣ ተስፋ ይሆናል። ሳይሽ እውላለሁ ከልቤ አስቀምጬ፣ ሳይሽም አድራለሁ እቅፍ አንተርሼ፣ አወሳሳሻለሁ አድርሽኝ ለብሼ፣ አንቺን እየሳሳሁ ናፍቆትን ደቁሼ፣ መቼም አይሻለሁ ተስፋነን ሰንቄ፣ እንደወጣሁ አልቀር አይቀር እንደመሸ። ክብሮቼ አሁን ደግሞ ከቅኔው ልዑል ከብላቴ ሎሬት ጸጋዬ ገብረ መድኅን አብረን ዝም እንበል የሚለውን ስነ ግጥም በድምፁ በልሳኑ በመንፈሱ ሙሉ ይቀርባል።
አብረን ዝም እንበል፣ ከሰው መንጋ እንገንጠል፣ ለአንድ አፍታ እንኳ እንገለል፣ በፎይታ ጥላ እንጠለልን ዝም ብለን አብረን ዝም እንበል ምነው አሽማዶ ቆቃ ሸለቀው ግርጌ ሸሽተን የቆቃን ሰቆቃ ሰምተን ሲቃውን ሲሰብቀው አይተን ሰቀቀኑን ተወያይተን የምሽት ጀንበር ቢውጠን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም በአይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ከአይንሽ ከልብሽ ከልቤ አሽማዶ አብረን እንብረር አዋሽማዶ አብረን እንውረድ አጉል ነው ብለን ሳንፈርድ ድንቅም ነው ሳንል ሳንወድ ዝም ብለን አብረን ብንወርድ ከሰው መንጋ ተለይተን ከጠረኑ ተነጥለን ከጉምጉምታው ተገንጥለን ከኳኳታው ብንከለል ከላንቃው ከድምፁ ሸሽተን በእፎይታ ጥላ እንጠለል በቆይታ በጸጥታ ዝም ብለን አብረን ዝም እንበል መቼስ አይሆንም ካልሽ ቅሪ ግዴን ለማትገደሪ ልቦናሽ በመተረልሽ ባሳደረብሽ ደሪ ተስፋ መቀነን ነው መቼም የሰው ልብ አይችለው የለም ብቻ ዳግመኛ ሞት ሳንሞት አዲስ ቀን ሳይጨልምብን ድፍን ደመና ሳይቋጥር ክረምት ውርጅት ሳይወርድብን ኮከባችንን ሳንጠራ ሳንቆጥርባት ሳትቆጥርብን ሞራችንን ሳናስነብብ ሳናሳያት ሳታይብን ጨረቃን መስክሪ ሳንል ሳናውቅባት ሳታውቅብን አሽማዶ ቆቃ በረን ባክሽ ጀንበር ትጥለቅብን ውሃ እንደ ዱታ ሲተምም በድን ሸለቆ ሲናገር በሰማይ ፈረስ ተጭኖ ከአጽናፍ አጽናፍ ሲንደረደር ሲያክቶመትም ሲያስገመግም በአይነ ህሊና ለመመስከር ሳንጨነቅ ሳንገደር ለማንም ምንም ሳናዋይ ሳንናገር ሳንጋገር ከአይንሽ ከልብሽ ከልቤ አሽማዶ አብረን እንብረር ከሰው ካኳታ እንነጠል ለአንድ አፍታ እንኳ እንገለል በእፎይታ ጥላ እንጠለል ዝም ብለን አብረን ዝም እንበል
ዝም ብለን
ቆቅ
ዝም ብለን አብረን ዝም እንበል ብሏል ብላቴው ዶሪስ ጸጋዬ ገብረ መድን። እኔ ደግሞ አብረን እንፈርላለሁኝ። ዛሬ ያለውን ሁለመን አስተውት ሁላችንም ማፈር አለብን፣ አብረን ማፈር አለብን ባይ ነኝ። ይሄ ይሻላል፣ ይሄ ያጽናናል፣ ይሄ ተስፋ ይሆናል፣ ይሄ አቅማችን ነው ብለን የምንመካበት አንዳችም ነገር የለም። እርግጥ ነው የእግዚአብሔር ቃል የሚመካ ቢኖር በአምላኩ ይመካ ይላልና በአምላካችን ግን ትምክታችንን ተስፋችንን እናደርጋለን። ከዚህ ቀጥሎ በጣም ድንቅ ነገር ታደምጣላችሁ። በአድዋ ጦርነት የተሸነፉ የጣሊያን ጄኔራሎች ታሪክ ነው። ከጣሊያን ተሸናፊ ምርኮኛ ጄኔራሎች በላይ በጣም የሚደንቀው እጹብ የሆነው የኢትዮጵያ ታሪክ በንጉሶች ንጉስ አጤ ምኒልክ እና በንግስቲቱ ንግስት ኢትዮጵያ ንጉስ ኢትዮጵያ ንግስት ጣይቱ መሪነት የሰለጠነውን የጣሊያን ጦር ምንም በመሰለ ውዝደማዊ አመራር እንዴት ለድል እንደተቀዳጁ ብቻ ሳይሆን ምርኮኛው ጄኔራል ሲኖርበት ከኖረበት በላይ ተማርኮም እንዴት በክብካቤ ተይዞ በመጨረሻ ስለ ንጉሶች ንጉስ አጤ ምኒልክ በራሱ የመሰከረው ምኒልክ ሕያው ነው፣ ምኒልክ ሕያው ነው፣ ምኒልክ ሕያው ነው ብሎ ወደ አገራቸው ምርኮኞቹ እንዲመለሱ የክብር አሸኛኘት በቤተ መንግስት ሲደረግላቸው ምስክርነቱን ሰጥቷል። የኢትዮጵያን ሰራዊት አረመኔ የሚሉት፣ የኢትዮጵያን ሰራዊት የሚንቁት፣ የኢትዮጵያን ሰራዊት የሚያንቋሹት የጣሊያን ጄኔራሎች ሰራዊታቸው እንደምን ብትንትን ብሎ ባክኖ እንደቀረ፣ እንደምን ደቆ እንደወደቀ ያሳያል ታሪኩ። ያ ታሪክ ሊከበር፣ ያ ታሪክ ሊሞገስ፣ ያ ታሪክ የኛ ሊባል ሲገባ ዛሬ ጠቅላይ ሚኒስትር አብይ አህመድ አሊና ቲማቸው እያሳደዱት ይገኛሉ። ምርኮኝነትን ባንዳነትን ተቀብለው ድሉን የነጻነቱን ፍሬ ሲያንቋሽሹ ሲያሰኛቸውም ሊወርሱ ሲንደፋደፉ ይታያሉ። የሆነ ሆኖ ልባሙ የሸገር ማቆያ በአድዋ ጦርነት የተሸነፉ የጣሊያን ጄኔራሎችን ታሪክ በቅጡ ዘግቦታል። እሱን አብረን እንከታተላለን።
እነሆ መቆያ። በመቆያችን እናቆያችሁ። ጄኔራሎች አብዛኛውን ጊዜ ድል የሚገኘውም የሚታጣውም በአዛዡ ጥንካሬና ድክመት መሆኑን የጦርነት ታሪክ ይነግረናል። በዓለም የተደነቁና ዝና ያተረፉ ጦርነቶች የአዛዦቻቸውን ስም በታሪክ ማንጠልጠያ ሰቅለውት ይኖራሉ። ሀገራቸውን ከወራሪዎች ለማዳን ወራሪዎችም ቅኝ ግዛት ለማስፋፋት ባደረጉት ጦርነት ታሪክ ዓላማቸውን እየዘለለ ጀግንነታቸውን ያወሳላቸዋል። አይነቱና ዓላማውን ቢለያይም አጥፊና አልሚዎቹን፣ ተፋላሚ አዛዦቹን ታሪክ አይረሳቸውም። የአዛዥ እንጂ የሰራዊት ተሸናፊ የለው እየተባለ እንደቆየ ሁሉ ድል በተገኘ ጊዜ አዛዡ ሹመትና ሽልማቱ፣ ሜዳሊያውና ማዕረጉ ሲለጠፍለት ላቡና ደሙን የከፈለው ተዋጊ ሰራዊት ጀግና ከሚል ጥቅል ስም በላይ ሹመትም ታሪክም ይዘነጉታል። ሽንፈት በሆነ ጊዜም አዛዦቹ ክብራቸው ተዋርዶ ያሞገሳቸው ሕዝባቸው ንቆ ታሪክም እያራከሰ ሲጽፍባቸው ትዕዛዝ ያልተቀበለ እንኳን ቢሆን ተዋጊው ሰራዊት ወቀሳ አይደርስበትም። የአድዋው ጦርነት ውጤት ለኢጣሊያ የጦር አዛዦች ለረጅም ዓመታት የቆዩበትን ወታደራዊ አገልግሎት አመድ ነሰነሰበት። ዋና አዛዡና ሶስቱ የብርጌድ አዛዥ ጀነራሎች የአድዋ ጦርነት እድሜያቸውን አሳጠረው። ሸሽተውም ተማርከውም የተረፉትም ቢሆኑ ቀሪውን እድሜያቸውን ጎምዛዛ አደረገባቸው። ሰው ቀና ብለው ለማየት እየፈሩ ራሳቸውን አስገልለው እንዲኖሩ አደረጋቸው። በዛሬው የመቆያ ዝግጅታችንም አራቱን የአድዋ ጦርነት የኢጣሊያ አዛዥ ጀነራሎች እናስታውሳቸዋለን። ሜጀር ጀነራል ዳቦር ሜዳ። ሜጀር ጀነራል ቪቶሪዮ ዳቦር ሜዳ ወታደራዊ ሙያውን የተለማመደው ከወላጆቹ ነው። አባቱ ጁስፔ ዳቦር ሜዳ በኮሎኔልነት ማዕረግ በኢጣሊያ የነጻነት ጦርነት ወቅት ተዋግቷል። የካቡር መንግስትም የውጭ ጉዳይ ሚኒስትር ሆኖ ነበር። ዳቦር ሜዳ በ20 ዓመቱ ከወታደራዊ አካዳሚ በምክትል መቶ አለቅነት ተመርቋል። ከዚያም በኋላ ከማዕረግ ወደ ማዕረግ እየተሸጋገረ በሜጀር ጀነራልነት ማዕረግ የብርጌድ አዛዥ ለመሆን በቅቷል። ሜጀር ጀነራል ዳቦር ሜዳ በወታደራዊ ስምሪቱ፣ በጦር አካዳሚ አስተማሪነት፣ በምድር ጦር ኤታማዦር ሹምነት ከ30 ዓመታት በላይ ሰርቷል። በጦር አካዳሚው ውስጥ በተለያየ ጊዜ እየተመረጠ በፕሮፌሰርነት ማዕረግ የጦርነት ስልትና ታሪክን አስተምሯል። በኢጣሊያ የጦር ሚኒስትር ተመድቦ ባገለገለባቸው ወቅት በጦርነት ላይ ያተኮሩ መጽሐፍትን ጽፏል። ዳቦር ሜዳ በኢጣሊያ የጦር ሰራዊት የተከበረ በባህሪውም ኩሩና ጀግንነት የሚሰማው እንደነበረ ጽፈውለታል። ኩራቱና ጀግንነቱ አዛዡን ባራቴሪንም ለመስማት የማይፈልግ የኢትዮጵያንም ሰራዊት አረመኔ እያለ እንዲንቅ ገፋፍቶታል። በሐምሌ ወር 1887 ዓ.ም ኮሎኔል ዳቡር ሜዳ የሜጀር ጀነራልነት ማዕረግ ተሰጠው። ግን በዚህ ማዕረጉ ከስምንት ወር በላይ ሊቆይበት አልቻለም። ዳቡር ሜዳ የሜጀር ጀነራልነት ማዕረጉ ሲያገኝ የብርጌድ አዛዥነት ስልጣንም ተሰጠው። የኢጣሊያና የኢትዮጵያ ጦርነት የማይቀር መሆኑ ከተረጋገጠና የአምባላጌው ጦርነት ከተደረገ በኋላ በጥር ወር መጀመሪያ የሁለተኛው ብርጌድ አዛዥ ሆኖ ወደ ኤርትራ ተላከ። ጀነራል ዳቡር ሜዳ በጦር ሚኒስቴር ውስጥ ኢታማጆር ሹም ሆኖ በማገልገሉ የጦር አካዳሚ መምህር በመሆኑ እርሱ ያለው ሁሉ እንዲደመጥለት ይፈልግ ነበር ይባላል። በኤርትራ ብዙ ጊዜ በመቆየትና ጦርነትንም አድርጎ በማሸነፍ የሚሞገሰውን የዋናውን አዛዥ የሌተና ጀነራል ባራቴሪን ትዕዛዝ በቀናነት የማይቀበል ነበር ይላሉ። ሜጀር ጀነራል ዳቡር ሜዳ ከሌተና ጀነራል ባራቴሪ ጋር የማያስማማቸው አንደኛው ጉዳይ ከኢትዮጵያ ጋር ስለሚደረገው ጦርነት ያላቸው አቋም ነው። ሁለቱም የኢትዮጵያን ሰራዊት በመናቅ ቢመሳሰሉም ዳቡር ሜዳ ጊዜ ሳይሰጥ የምኒልክን ሰራዊት ባለበት ሄዶ ጦርነት መጀመር ያስፈልጋል ሲል፣ ባራቴሪ ግን ጠላቶቻችን ሞትን የሚንቁ በመሆናቸው በጥንቃቄ ልንዋጋ ይገባል የሚል አስተያየት ነበረው። ዳቡር ሜዳ ለኢትዮጵያውያኑ ሰራዊት ዋጋ ሰጥቶ ጥንቃቄ ማድረግ የሚያበሳጨው ነበር። በአድዋው ጦርነትም የጀነራል ባራቴሪን እቅድ ሳይከተል ከሌሎችም የብርጌድ አዛዦች ጋር ሳይተያይ ተንቀሳቅሷል እያሉ ይከሱታል። ሜጀር ጀነራል ዳቡር ሜዳ በአብዛኛው የኢጣሊያ ወታደሮች የተካተቱበትን 3500 ወታደሮች ከ18 መድፎች ጋር እየመራ በማርያም ሸይቶ በኩል በስተቀኝ ዘመተ። ከምሽቱ 5:30 ጀምሮ ሌሊቱን ሲጓዝ አድሮ የተመደበለትን ነጥብ መያዙን ለባራቴሪ ያሳውቋል። ከንጋቱ 12:30 ሲሆን የተመደበበትን ነጥብ ይዞ የመዋጊያ ቦታዎችን ለወታደሮቹ ሲያደላድል፣ ቀደም ብሎ በጦርነቱ ለተመደበውና በግራው በኩል ለተሰለፈው ለሜጀር ጀነራል አልበርቶኒ አንድ ባታሊዮን ጦር እንዲልክ ትዕዛዝ ደረሰው። ግማሹን ጦር እየመራ ወደፊት በገፋ ቁጥር የአልበርቶኒ ጦር ከተጠቀሰው ቦታ ርቆ መሄዱን ሲያረጋግጥ በዝግታ መጓዝ ጀመረ። በማርያም ሸዊቶ ሸለቆ ውስጥ የገባውም ጦር ለአልበርቶኒ ሳይደርስ በኢትዮጵያኖቹ ታገደ። አልበርቶኒ ጠንካራ ይዞታ አለው ብሎ ለገመተው ለዳቡር ሜዳ እያከታተለ ሁለት ጊዜ እርዳታ ጥሪ አስተላለፈ። ነገር ግን ዳቡር ሜዳ እርዳታ ሊልክ አልተቻለውም። ብዙም ሳይቆይ ኢትዮጵያኖቹ የእርሱን ጦር ከበው ያጣድፉት ገቡ። አብሮት የነበረውን የካፒቴን ኪዮሪችን ትረካ ጠቅሰው ተክለ ጻድቅ መኩሪያ እንደጻፉት ጀነራል ዳቡር ሜዳ እና ሹማምንቶቹም በጀግንነት ተዋጉ። ይሁንና በመድፎቻቸውና በጀግንነታቸው ቢመክቱም መቋቋም አልተቻላቸውም። ከሌሎቹና ወታደሮቹ በኢትዮጵያኖቹ ጥይትና ጎራዴ እየተመቱ ከፊቱ ሲወድቁ አየ። ጀነራል ዳቡር ሜዳ ወደ ባራቴሪ የላከው መልእክት መልስ አላገኘም፣ መድረሱንም አያውቅም። እንኳን ወደ ዋናው አዛዥ የላከው መልእክት መድረሱን ሊያረጋግጥ የራሱም የባታሊዮን ተዋጊዎች ተበታትነውና ተቆራርጠው የት እንዳሉ ወሬያቸው ጠፋበት። ጀነራል ዳቡር ሜዳ ተስፋ ቆረጠ። ከዚያ በኋላ ይላል አብሮት የነበረው ካፒቴን ኪሩቺ፣ ከዚያ በኋላ ራሱን ነቀነቀና እጆቹን ወደ ኋላ አጣምሮ ወዲያና ወዲህ እየተመላለሰ ከተንጎራደደ በኋላ ቀና አለና ፈረስ አምጡልኝ አለ። በፈረሱ ላይ ዘሎ ወጣና የመጣስ ውጊያ ለማድረግ ወደ ውጊያ መስመር ፊቱን መለሰ። በሰራዊቱ ፊት ጥሩሩን አውልቆ ሶቪያ ሶቪያ ብሎ ጮኸ። ግልቢያ ሲጀምር የደከሙት ወታደሮቹ ተነቃቅተው ሶቪያ እያሉ ተከተሉት። ግን ብዙም ርቀት ሳይሄዱ እርሱም ወታደሮቹም በኢትዮጵያኖቹ ጥይት ተለቀሙ። ማጥቃቱም ማዝመቱም ያልተሳካለት ዳቡር ሜዳ ወታደሮቹ እንዲሸሹ ትዕዛዝ አስተላለፈ። ግን የመሸሻውም ጊዜ አልፎ ነበር። ሸሽቶ ለመዳንም ሆነ ከነበሩበት ኃላፊነት በክብር ለመውረድ ጊዜ አለው። በዚያ ጊዜ አለመጠቀም ሌላ መከራ ይወትታል። ዳቡር ሜዳም የኢትዮጵያን ተዋጊ ንቆ በተናገረበት አንደበቱ ሽንፈቱን ተቀብሎ ሽሹ ቢልም ትዕዛዝ ሊከበር አልቻለም። ወታደሮቹ በኢትዮጵያኖቹ ስለተከበቡ የሚያመልጡበት ቀዳዳ አጡ። የቻሉት መኮንኖችና ዳቦር ሜዳ ወደ ኋላ ለማፈግፈግ መንገድ ጀመሩ። ወደ ኋላቸው እየተቆሱ ለማምለጥ ቢሞክሩ ተራ በተራ በጥይት እየተለቀሙ ወደቁ። ጀነራል ዳቦር ሜዳም አነጣጥረው በሚተኩሱ ኢትዮጵያውያን በጥይት ተመታ። በሚንቃቸው ኢትዮጵያውያኖች ጥይት በተወለደ በ54 ዓመቱ ተመቶ አድዋ ላይ ወደቀ።
ይህ ስዊዘርላንድ ዙሪክ ክፍለ ሀገር በ97.5 መካከለኛ ሞገድ በራዲዮ ሎራ በዕለተ ሐሙስ ከ15 ሰዓት እስከ 16 ሰዓት በአማርኛ ቋንቋ በመተላለፍ ላይ የሚገኘው የጸጋ ድምፅ የአማርኛ ቋንቋ መሰናዶ ነው። መሰናዶው ይቀጥላል። አብራችሁኝ ሁኑ ትላለች የፕሮግራሙ አዘጋጅ ስርጉ ተስላሴ። ታሪኩ ይቀጥላል።
ጀነራል ዳቦር ሜዳን አነጣጥረው ደረቱን በጥይት ገምሰው የገደሉት ቱርክ ባሻ ታምሬ ናቸው ይባላል። ይህንኑም ተማራኪው ጀነራል አልበርቶኒ ተማርኮ አዲስ አበባ በነበረበት ወቅት ለቤተሰቦቹ በጻፈው ደብዳቤ ራስ መኮንንና አስተርጓሚው ግራዝማች ዮሴፍ ቱርክ ባሻ ታምሬ መግደላቸውን እንዳረጋገጡለት ተናግሯል። ቱርክ ባሻ ታምሬ እንዴት ዳቦር ሜዳን እንደገደሉት ራሳቸው ነግረውናል ያሉትን ምርኮኞቹን ዊልድንና ኮፒን ጠቅሶ ኢጣሊያዊ ጸሐፊ የጻፈውን ተክለ ጻድቅ መኩሪያ ተርጉመውታል።
ጀነራል ዳቦር ሜዳን የገደለው ቱርክ ባሻ ታምሬ ይባላል። ቱርክ ባሻ ታምሬ ራሱ እንደተረከው ከአድዋ 2 ሰዓት ያልሄዱ ብዙ ውሃ በሚፈስበት አጠገብ ቁጥራቸው ትንሽ የሆነ ኢጣሊያኖች ሲዋጉ አገኘ። ከእነርሱ መካከል አንድ ሸምገል ያለ የወርቅ መነጽር ያደረገ በቀኝ እጁ ሽጉጥ ይዞ ነጭ ሻምላውን በወገቡ እንዳንጠለጠለ ይታይ ነበር። በእርሱ አጠገብ መድፍ ከተጫኑ ከሶስት በቅሎች በቀር ሌላ የጭነት ከብት አልነበረም። ይህም ሽማግሌ ወደ እርሱ የሚቀርበውን እየተኮሰ በመጨረሻ 3 የባሻን ጓደኞች ገደለ። በእርሱም ወይንም በባሻ ታምሬ ላይ በተኮሰበት ጊዜ ተገንዞ ዳንና መልሶ ተኩሶ ሽማግሌውን መታው። የጥይቱ በትርም ከትከሻው በታች አልፎ በግራ ጡቱ ወጥቶ ገደለው። ባሻ ታምሬ ከዚያ ወደ ሬሳው ሄዶ ከገፈፈው በኋላ የወርቁን መነጽር ለንጉሱ ሰጠና የቀረውን የግሉ ወረቀቶች ያሉበትን የኪስ ቦርሳውን አዲስ አበባ ይዞት መጥቶ ታይቷል። ይህንንም ቃል ዊልድና ቶላ የሚባሉ ፈረንጆች የሰሙት በቀጥታ ከገዳዩ ከቱርክ ባሻ ታምሬ አንደበት ነው። በተለይ ቶላ የኪስ ቦርሳውንም አይቶታል።
ሜጀር ጀነራል ዳቦር ሜዳ ይንቃቸው በነበሩ ኢትዮጵያውያን ተዋጊዎች ተገድሎ አድዋ ላይ ቀረ። የሀገሩ መንግስት በጀግንነት መጋደሉንና ወታደራዊ ሙያውን በሚያስከብር አኳኋን በመፈጸሙ ለቤተሰቦቹ የወርቅ የጀግና ሜዳሊያ ሽልማት ሰጥቷል። ጁስፔ አርሞንዲ። ሜጀር ጀነራል ጁስፔ አርሞንዲ በአፍሪካ በተለይም በኤርትራ ዘለግ ላለ ጊዜ ተመድቦ ሰርቷል። ገና በሻለቅነት ማዕረግ እያለ በጀነራል ማርዛኖ አገረ ገዥነት ጊዜ ነበር ወደ ኤርትራ የመጣው። ወደ ኢጣሊያ ተመልሶ 2 ዓመታት ከቆየ በኋላም የኮሎኔልነት ማዕረግ ተሰጥቶት የሀገር ተወላጁ ብርጌድ ጦር አዛዥ ሆኖ በኤርትራ ተመደበ። ጀነራል አርሞንዲ በጦር አካዳሚ የሰለጠነ በ1858 በተካሄደው የኢጣሊያና የኦስትሪያ ጦርነትም የተካፈለ መኮንን ነው። በጦር ትምህርት ቤት ገብቶ በአዛዥነት ስልጠና አግኝቷል። በዚህ ስልጠናውና በዳበረ ልምዱ ኢጣሊያ የቅኝ ግዛቶቿን ለማስፋት ላላት ፍላጎት በመታመን ይሰራል ከሚሉት መኮንናቸው አንዱ አድርገው መረጡት። የኢጣሊያ መሪዎች ለዚህ እምነታቸው ድጋፍ የሚሆናቸው አርሞንዲ በድርቦሾች ላይ ከአንድም 2 ጊዜ ያገኘው ድል ነው። ማህዲስቶች ወይም ድርቦሾች ተብለው የሚታወቁት ሱዳናውያን በአሚር አህመድ አሊ እየተመሩ የኢጣሊያ ቅኝ የሆነችውን የኤርትራን ግዛት አጠቁ። የማህዲስቶቹን እንቅስቃሴ እንዲገታ የታዘዘው ኮሎኔል አርሞንዲ የሚያዘውን የሀገር ተወላጆች ባታሊዮን እየመራ በአቆርዳት 2 ጊዜ ተዋግቶ አሸንፏል። በከሰላው ጦርነትም ባሳየው የጦር አመራር ብቃቱና በአቆርዳት ውጊያ አሸናፊ በመሆኑ ኮሎኔል አርሞንዲ የሜጀር ጀነራልነት ማዕረግ ተፈቀደለት።
Votre téléphone n'aura plus de stockage. Nettoyez maintenant.
ቀደለት። ከሁለት ዓመታት በኋላ ደግሞ በጀነራል ባራቲየሪ ስር 2ኛውን ብርጌድ እየመራ የከሰላን ውጊያ ተካፍሏል። የኳቲትንም ውጊያ ለድል ያበቃው እርሱ ነው። ሜጀር ጀነራል አርሞንዲ ፈጣንና ድንገተኛ የማጥቃትን የጦር ታክቲክ መጠቀም የሚመርጥ ነበር። አለቃው ጀነራል ባራቲየሪ ግን የጠላትን አቅም ሳይመዝኑ ድንገት ለማጥቃት መንቀሳቀስ ውርደት ያመጣል ባይ ስለነበረ በማንኛውም ውጊያ በሀሳብ ተስማምተው አያውቁም። በአድዋው ጦርነት ጊዜም ኢትዮጵያውያኑን በድንገት እናጥቀ የሚለውን የአርሞንዲን አቋም ጀነራል ባራቲየሪ ስለ ጠላቶቻችን ያለህ ግንዛቤ እየተሳሳተ ነው እያለ የሚያቀርበውን እቅድ ከአንድም ሁለት ጊዜ ውድቅ አድርጎበታል። አርሞንዲ በዚህም ተበሳጭቶ ለጦር ሚኒስትሩ ወደ ሮም እንዲመለስ ከአንድም ሁለት ጊዜ በደብዳቤ ጠይቆ ነበር። የኢጣሊያ የጦር ሚኒስትር ግን በቅኝ ግዛቶች አስተዳደር ልምድ ያለውን ጀኔራል አንስቶ በሌላ መተካት የማይቻል ነው ብሎ ጥያቄውን ውድቅ አድርጎበታል። የአምባላጌን ጦርነት የተሳተፈው ቀዳሚ ጦር ከጀኔራል አርሞንዲ ከሚያዘው እና በማጆር ቶዘሌ የሚመራው ጦር በኢትዮጵያኖች ሲከበብ አርሞንዲ 1300 ወታደሮች ይዞ ለእርዳታ ከመቀሌ ተነስቶ መንገድ ጀምሮ ነበር። ለቶዞሊም ወደኋላው ተመልሶ ከእርሱ ጦር ጋር እንዲቀላቀል ደብዳቤ ጽፎ እያለ ሳይልከው ኢትዮጵያኖቹ እሱ ካለበት ደረሱና ተኮሱበት። ለመሸሽ ሲሞክር ፈረሱ በጥይት ተመቶ ሞተ። ይሁንና ወታደሮቹ ጠንክረው ስለተዋጉ እንደምንም ብሎ መቀሌ ገባ። በመቀሌም ምሽግ ለመቆየት ፈቃደኛ የሆነውን ሻለቃ ጋሊያኖን ትቶ አዲግራት ገባ። ከዚያ በኋላ ጀኔራል አርሞንዲን የምናገኘው በአድዋው ጦርነት ነው። የአድዋው ጦርነት የካቲት 23 እንዲሆን በጉጉት ከተስማሙት ጀነራሎች አንደኛው አርሞንዲ ነው። ሜጀር ጀነራል አርሞንዲ በዚያን ጊዜ ኤርትራውያኖች የተደራጁበትን ሁለተኛውን የሀገር ተወላጆች ብርጌድ ትቶ በአብዛኛው በነጮች የተደራጀውን ሶስተኛ ብርጌድ ነበር የሚመራው። 2493 ወታደሮችን ከ12 መድፎች ጋር ይዞ በመካከል ተሰለፈ። ከምሽቱ 5 ሰዓት ግድም ሶስቱም ወደ ግንባር ጉዞ ሲጀምሩ የአልበርቶንና የአርሞንዲ ጦር ወደ ነጥባቸው ለመሄድ የሚጠቀሙበት መንገድ ስለጠበባቸው አልበርቶን ይቀደመ። የአርሞንዲ ጦር እንደ ስምምነታቸው ከአንድ ሰዓት በኋላ ዘግይቶ መንገዱን ቀጠለ። ከዚያ ወዲያ ግን ሁለቱ አዛዦች ሊገናኙ አልቻሉም። የጀነራል አልበርቶኒ ጦር ተከቦ ሲመታ አርሞንዲ የእርዳታ ጦር እንዲልክ ባራቲየሪ አዘዘው። ወደ ግራው ታጥፎ ለአልበርቶኒ ለመድረስ መንገድ ሲጀምር ሸሽተው ያመለጡ ኢጣሊያኖች ብርጌዱ መደምሰሱን ነገሩት። ከዚያ በኋላ ተራው የአርሞንዲ ብርጌድ ሆነ። ኢትዮጵያኖቹ በግራም በቀኝም አጠቁት። ጀነራል አርሞንዲ ለ2 ሰዓታት ያህል ጠንክሮ ቢዋጋም ኢትዮጵያኖቹ ማገድ አልተቻለው። ከደጀኑ ጦር ረዳት ኃይል ቢላክለትም ከአቅም በላይ ስለሆነ ትዕዛዝ ሳይጠብቅ ወደ ኋላው አፈገፈገ። ዋናው አዛዥ ጀነራል ባራቲየሪ ከረፋዱ 5 ሰዓት ተኩል ወደ ኋላ የማፈግፈግ ትዕዛዝ በጥሩምባ ሲሰጥ ያን ጊዜ ከጀነራል አርሞንዲ ጋር ተገናኝተው እጅ ለእጅ ተጨባበጡ ይባላል። አርሞንዲ ሻምላውን መዞ ተዘበራርቆ የሚሸሸውን ጦር በወጉ ለማድረግ ሞከረ። ግን አንድ ጊዜ እግሩ የተነቀለ ጦረኛ መመለሻ አይገኝለትም። በዚህ ሁኔታ ለሚሸሸው የጣሊያ ወታደር ትዕዛዝ ለመስጠት ወደኋላ ቅረት ብሎ መኮንኖቹን በመሰብሰብ ላይ እንዳለ ኢትዮጵያኖቹ ደረቱን በጥይት ሰነጠቁት። ሌሎች ደግሞ የጀነራሉን አሟሟት እየሸሸ ነው የተገደለው ብለዋል። ለማንኛውም ኢጣሊያዊው ጦር አዛዥ ሜጀር ጀነራል አርሞንዲ በ50 ዓመቱ አድዋ ላይ ሕይወቱን አጣ። ብርጌዱም ጨርሶ ተበታተነ። ሜጀር ጀኔራል ፍራንሲስኮ አልቤርቶኒ። ሜጀር ጀኔራል ማቴዎ ፍራንሲስኮ አልቤርቶኒ በአድዋው ዘመቻ የተሳተፈው የሀገር ተወላጆችን ጦር የተደራጀበትን የሁለተኛውን ብርጌድ እየመራ ነው። ሜጀር ጀኔራል ፍራንሲስኮ አልቤርቶኒ በ1850ዎቹ መጨረሻ ተከፋፍለው የነበሩት የኢጣሊያ ግዛቶች በኢጣሊያ ንጉሳዊ መንግስት ስር ሲጠቃለሉ ከወታደራዊ አካዳሚ ገብቶ በምክትል መቶ አለቅነት ተመርቋል። ኦስትሪያ ሮምን ለመያዝ ባደረገችው ጦርነት በተከላካይነት ተካፍሏል። በዚያን ጊዜም ጀብዱ አሳይቷል ተብሎ የሻምበልነት ማዕረግ አግኝቷል። በጦር ትምህርት ቤት ተመድቦ ስለ ስንቅና ትጥቅ አደረጃጀት ሲያስተምርም ቆይቷል። ጀነራል አልበርቶኒ በኢጣሊያ ቅኝ ግዛት አስተዳደር የተመደበው የአድዋ ጦርነት ከመደረጉ 8 ዓመታት ቀደም ብሎ ሲሆን በሻምበል አዛዥነትም በምጽዋ መደብ ቆይቷል። በሮም የጦር ሚኒስትር የ5 ዓመታት ቆይታ በኋላ የአድዋ ዘመቻ ከመደረጉ 1 ዓመት በፊት እንደገና ወደ ኤርትራ ተላከ። ኮሎኔል አልበርቶኒ የአድዋው ጦርነት ዝግጅት ሲደረግ ቀድሞ አርሞንዲ የመራው የነበረውን የሀገር ተወላጅ ሁለተኛ ብርጌድ አዛዥነቱን ተረከበ። ያ ጦር ከሌሎቹ ይልቅ ፈጣን ጉዞ እንዲያደርግ ከምኒልክ ሰራዊት ጋር የተመሳሰለም በመሆኑ የስለላ መረጃ